ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሰኔ 7 ቀን 2008 ዓ.ም ፕሮግራማችን እንሆ አሁን ጀመረ።
አድማጮች፣ በዛሬው ዝግጅታችን በኢትዮጵያና በኤርትራ ድንበር እሁድ ዕለት ስለተካሄደው ውጊያና የሁለቱን መንግስታት ምላሽ ይዘናል።
ኢትዮጵያ ሰራዊቴ ዓላማውን አሳክቶ ወደ ምሽጉ ተመልሷል ትላለች።
ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የሥርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ናቸው። ኤርትራ በበኩሏ ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች፣ የተባበሩት መንግስታት ድርጅት ጥቃቱን ያውግዝ ስትል ጠይቃለች።
በጾረና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኮ አያስፈልገውም። እኛ ጦርነት እናካሄዳለን ብለንም አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለንም በህግ እየጠየቀን ነው።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ዛሬም ሁለቱ ሀገሮች መንግስታት ጥቃቱን ማን እንደጀመረው እርስ በርሱ የሚጋጭ መግለጫ እየሰጡ ነው። የጉዳቱን መጠን አስመልክቶ ዝርዝር መግለጫ ከመስጠትም ተቆጥበዋል። ከተቀሩት የዓለም ዜና መካከል አሉላ
የአቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የቀድሞ ሊቀመንበር አቶ ደስታ ዲንቃና ሌሎች ሶስት ተጠርጣሪዎች የዛሬ ክስ መቃወሚያቸውን አቅርበዋል። የዩናይትድ ስቴትስ መንግስትና በዓለም ዙሪያ በርካታ ሀገሮች ከፍተኛ ትኩረት ቢሰጡትም ዓለም አቀፍ ሽብር በተለይ በሽብር ተዋናይ ግለሰቦች በተናጠል የሚፈጸም የሽብር ጥቃት አሁንም አደጋ ደቃኝነቱ እንዳለ ለመንግስታትም አዳጋጅነቱ የእሁዱ የኦርላንዶ ፍሎሪዳ ግዛት ጥቃት ማረጋገጡ ተዘገበ የሚሉት ይገኙበታል። ሌሎችም አሉ።
አመሰግናለሁ። ዛሬ ሁለተኛው አጋማሽ ሐኪሙን ይጠይቁ እንዲሁም ንግድና ማህበረሰብ ተረኞች ናቸው።
ጤና ስጥልን፣ እንደምናመሻቸው ክቡራትና ክቡራን አድማጮች። ተረኞቹ አስተናጋጆች ደግሞ አሉላ ከበደና
አዲሱ አበበ ነን። አሁን የዓለም ዜናው ይቀድማል። መልካም ምሽት እንመኛለን።
ኢትዮጵያና ኤርትራ ረጅም ዓመታት በዘለቀው የድንበር ሙግታቸው ሳቢያ የነገሰውን ውጥረት ዳግም ያገረሸና መጠኑ ያልታወቀ ጉዳት ያስከተለ ግጭት አንዳቸው ሌላቸውን በቆስቋሽነት መወንጀላቸውን ቀጥለዋል። ባለፈው እሁድና ትላንት ሰኞ በጾረና በተካሄደ ውጊያ ሁለቱም ወገኖች የበላይነቱን መቀዳጀታቸውን እየተናገሩ ነው። ኤርትራ አጥቂ ያለችውን የኢትዮጵያ ጦር ከፍተኛ ጉዳት ደርሶበት ወደ መጣበት ተመልሷል ስትል ኢትዮጵያ በበኩሏ በውጊያው የኤርትራ ጦር ዳግም ሌላ ጠብ ማጫር እንዳይችል ሆኖ ተመትቷል ብላለች። ይሁንና አንዳቸውም በውጊያው የተገደለውና የቆሰለውን ሰራዊት ቁጥር አልገለጡም። ኢትዮጵያ ከኤርትራ ጋር የለየለት ጦርነት ውስጥ ላለመግባት መፈለጓን፣ ነገር ግን ኤርትራ ዳግም የምትተናኮስ ከሆነ አገራቸው ምላሽ የምትሰጥ መሆኗን የኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ ሲናገሩ፣ ኤርትራ በበኩሏ የተባበሩት መንግስታት ድርጅት የኢትዮጵያን ወታደራዊ ጥቃት እንዲያወግዝ ጠይቃለች። ኤርትራዊቱ ከተማ ጾረና ከ18 ዓመታት በፊት የተካሄደው ውጊያ አንዷ ግንባር እንደነበረችም ይታወሳል።
አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የቀድሞ ሊቀመንበር አቶ ደስታ ዲንቃና ሌሎች ሶስት ተጠርጣሪዎች ዛሬ የክስ መቃወሚያቸውን አቀረቡ። ተጠርጣሪዎቹ በሕግ ከተፈቀደው ጊዜ በላይ በፖሊስ ቁጥጥር ስር መቆየታቸውም ይፋ ተደርጓል። የአቃቤ ሕግን ምላሽ ለማድመጥ ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። የተከታተለው መለስካቸው አማሃ ነው።
የፌዴራል አቃቢ ሕግ በሽብር ድርጊት ክስ የመሠረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ የቀድሞ ሊቀመንበር አቶ ደስታ ዲንቃ፣ አቶ ለማ ባይ፣ አቶ ዋዩ ቤካና አቶ አብደታ ባትሪ ዛሬ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የክስ መቃወሚያቸውን አቅርበዋል። እንዳቀረቡት የክስ መቃወሚያ ማመልከቻ አነጋገር ወንጀል ነው የተባለው ድርጊት የተፈጸመውን ተግባር ወንጀል ከመያደርገው የህግ አግባብ ጋር በጣም የተቀራረበ መሆን እንዳለበት የሀገሪቱ የወንጀል ህግ ስነ ስርዓት ድንጋጌዎች በግልጽ ያስረዳሉ። ከዚህ አንጻር ያቃቢ ህግ ክስ ይህንን የማያሟላ ስለሆነ ከክሱ ነጻ አድርጎ ፍርድ ቤቱ እንዲያሰናብታቸው ይጠይቃል። ከዚህም በተጨማሪ የተጠርጣሪዎቹ የክስ መቃወሚያ ማመልከቻ የክሱን ግልጽ አለመሆን በመጥቀስ እያንዳንዱ ተጠርጣሪ እንዴት ያለ የወንጀል ድርጊት በየት ስፍራ መቼና ከማን ጋር እንደፈጸመ የማያመለክት በመሆኑ የተከሳሾቹን የመከላከል መብት በእጅጉ የሚያጣብብ ነው ይላል። ስለሆነም ይላሉ ተጠርጣሪዎቹ ከዚህ ከማይመለከትና ካልተገባ ክስ በነጻ እንድንሰናበት ሲሉ ፍርድ ቤቱን ጠይቀዋል። እናቶ ደስታ በዚህ ማመልከቻቸው እንደገለጹት በፖሊስ ቁጥጥር ስር ከዋሉበት ከታህሳስ ወር መጀመሪያ አንስቶ 4 ወራት በፌዴራል የመጀመሪያ ደረጃ ፍርድ ቤት ጉዳያቸውን ሲከታተሉ የቆዩ ቢሆንም ከሕግ ውጭ ከ40 ቀናት በላይ በማዕከላዊ ወንጀል ምርመራ ፖሊስ እጅ ቆይተው ግንቦት 25 ቀን 2008 ዓ.ም ክስ ተመስርቶባቸው ፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እንደቀረቡ አስረድተዋል። አሁንም በዚህ ፍርድ ቤት ሳይሆን በኦሮሚያ ክልል ባለመብት ፍርድ ቤት እንዲቀርቡ ጠይቀዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ማመልከቻቸውን ከተቀበለ በኋላ የአቃቢ ሕግን መልስ ለመቀበል ለሰኔ 22 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ በእነ አቶ ደስታ ዲንቃ ላይ የኦነግን የሽብር ተልእኮ ተግባራዊ ለማድረግ በፖለቲካ ፓርቲ ሽፋን በህቡ በመደራጀትና በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በኦነግ የሽብር ቡድን ውስጥ በማናቸውም መልኩ መሳተፍ ወንጀል በሚል ክስ መስርቶባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ መንግስትና በዓለም ዙሪያ የሚገኙ በርካታ ሀገሮች ከፍተኛ ትኩረት ቢሰጡትም ዓለም አቀፍ ሽብር በተለይም በሽብር ተዋናይ ግለሰቦች በተናጠል የሚፈጸም የሽብር ጥቃት አሁንም አደጋ ደቃኝነቱ እንዳለ ለመንግስታትም አዳጋችነቱ የእሁድ ኦርላንዶ የፍሎሪዳ ግዛቱ ጥቃት ማረጋገጡ ተዘገበ። የኦርላንዶ ጥቃት ራሱን እስላማዊ ግዛት በሚል ከሚጠራው እስላማዊ ጽንፈኛ ቡድን ጋር በቀጥታ የተገናኘ ስለመሆኑ እስካሁን አንዳችም ሁነኛ አመላካች አለመኖሩን ዩናይትድ ስቴትሱ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ጄምስ ኮሚ አስታውቀዋል። ዲሬክተሩ አክለውም ድርጅታቸው ግለሰቡ በኢንተርኔት አማካኝነት በሚሰራጩ የሽብር መረጃዎች የአክራሪነትን አቅጣጫ ወይም ፈለግ የተከተለ ነው የሚል እምነት እንዳለው ተናግረዋል። ዋና መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፍ ጉዳዮች ጥናት ተቋም ብሩኪንግስ የውጭ ፖሊሲ ጉዳዮች ከፍተኛ ተመራማሪ ኤሪክ ሮዛንድ በበኩላቸው በሰጡት አስተያየት የእሁዱ የሽብር ጥቃት ለብጥብጥና ለውድመት ገቢሮች የተማረኩ ይልቁንም የህይወት አቅጣጫቸው የጠፋባቸውና በቁጣ የተመሉ ወጣት ሙስሊሞች በጽንፈኛው አሸባሪ ቡድን አይሲስ የሚሰራጩትን የጥፋት መልእክቶች እንዴት እንደሚቀበሉ የሚያሳይ ነው ብለዋል። እነኚህም የሽብር አዝማሚያዎች አገሮች በየራሳቸው የሚዋጓቸው አይነቶች ናቸው ሲሉም ተንታኙ አክለዋል። በሌላ ተያያዥ ዜና በዩናይት ስቴትስ ታሪክ እጅግ ግዙፉ መሆኑ የተነገረለት በጅምላ ተኩስ የተፈጸመ ግድያ ጥቃት ተከትሎ የዩናይት ስቴትስ የአገር ደህንነት ጥበቃ ጽህፈት ቤት ኃላፊ በሰጡት አስተያየት አዲስ ሁነኛና ኃላፊነት የተመላበት ያሉት ጥብቅ የጦር መሳሪያ ቁጥጥር ተግባራዊ መሆን ይገባዋል ሲሉም ጥሪ አድርገዋል። መርማሪዎች የአሜሪካ ተወላጁን የእስልምና ተከታይ ነብሰ ገዳይ ሕይወትና የተመለከቱ መረጃዎች በማሰባሰብ ላይ ባሉበት በአሁኑ ወቅት በኢንተርኔት አማካኝነት በተሰራጨ ጂሃዳዊ የሽብር መረጃዎች አክራሪነት አቅጣጫ መከተሉን የተዘገበው የዩናይት ስቴትስ የአገር ደህንነት ጥበቃ ጽህፈት ቤት ኃላፊው ጄ ጆንስ በዛሬው ዕለት በተከታታይ ባደረጓቸው የቴሌቪዥን ቃለ ምልልሶች በሰጡ ቃል ለአሳሳቢው የህብረተሰብ ደህንነት ጥበቃ ላሉት እውንነት ሲባል የፖለቲካ ቡድኖች ክፉኛ ሲያወዛግብ በቆየው የግለሰቦች የጦር መሳሪያ የመያዝ መብት ላይ ጠበቅ ያለ ቁጥጥር ተግባራዊ እንዲሆን ጠይቀዋል። የቀይ አፈራሽ ጽንፈኛ አጥፊነት አዝማሚያ እየታየ ባለበት በአሁኑም ወቅት ሁነኛና ኃላፊነት የተመላበት የጦር መሳሪያ ቁጥጥር የአገር ደህንነት ጥበቃ አካል የመሆኑ አስፈላጊነት የግድ መቀበል አለብን ሲሉ ለሲቢኤስ ቴሌቪዥን ጣቢያ ዛሬ ማለዳ ለተሰኘው ፕሮግራም ተናግረዋል። ቅዳሜ ለእሁድ አጥቢያ በፍሎሪዳ ግዛቷ የኦርላንዶ ከተማ ተመሳሳይ ጾታ ያላቸው የፍቅር ወዳጆች በሚዘወትረው የምሽት ክበብ በደረሰውና ለሰዓታት በዘለቀው የሽብር ጥቃት የ29 ዓመቱ ነፍሰ ገዳይ ኦማር ሳዲቂ ማቲን በፖሊስ ጥይት ተመቶ ከመገደሉ በፊት 49 ሰዎች ሲገደሉ ሌሎች 53 መቁሰላቸው ይታወሳል። አንዳንድ የምሽት ክበቡ አዘውታሪዎች ነፍሰ ገዳዩን ኦማር ሳዲቂ ማቲን ባለፉት በርካታ ዓመታት በክበቡ ሲመላለስ በተደጋጋሚ ማየታቸውን ተናግረዋል። ሌሎች ደግሞ ከዚህ ቀደም አግብቶ የፈታውንና ለሁለተኛ ጊዜ አግብቶ የሶስት ዓመት ሕፃን አባት ለመሆን የበቃውን ሳዲቂን ተመሳሳይ ጾታ ያላቸው የፍቅር ጓደኞች እርስ በርስ ከሚነጋገሩበት አፕ ላይ ሲሳተፍ እንደሚያውቁ ገልጠዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ የምናስተናግዳችሁ እኔ አዲሱ አበበና
እኔም አሉላ ከበደን። የዓለም ዜናውን ነበር የተከታተል ነው። አሁን የዜናው ትንታኔ የሚሰጥበት መጽሔት ላይ ደርሰናል። ቀዳሚውም የዕለቱ አብይ ርዕስ ነው።
ከኤርትራ ጋር ወደ ለየለት ጦርነት መግባት የኢትዮጵያ ምርጫ አይደለም ሲሉ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር አስታውቀዋል። ዓላማችንን ካሳካን በኋላ ጦራችንን ያስወጣ ነው በዚሁ ምክንያት ነው ሲሉ አቶ ጌታቸው ረዳ ማምሻውን ለውጭ አገር ጋዜጠኞች በሰጡት መግለጫ አመልክተዋል። እስክንድር ፍሬው ተከታትሎታል። በኢትዮጵያና በኤርትራ ኃይሎች መካከል በጾረና ግንባር የተካሄደው ውጊያ የቀደመውን ደም አፋሳሽ ጦርነት ያስታወሰ፣ እስከ ምን ሊሄድ እንደሚችልም የስጋት ጥያቄ ያጫረ ሆኗል። እሁድ ሰኔ 5 ቀን ጠዋት ላይ በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው የኤርትራ ጦር መሆኑን የኢትዮጵያ መንግስት አስታውቋል። የኢትዮጵያ ጦር የአጸፋ እርምጃ የወሰደው ይህንን ጥቃት ተከትሎ መሆኑን ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ተናግረዋል። የአጸፋ እርምጃ የመውሰድ እንቅስቃሴውም ትናንት እኩለ ቀን ላይ ማብቃቱን አስረድተዋል። በተለይ ለጾረና አካባቢ ነዋሪዎች በ1990ዎቹ መጀመሪያ የተካሄደው ደም አፋሳሽ ጦርነት የቅርብ ጊዜ ትዝታ ነው። በሰሞኑ ግጭት ምክንያት ያ ሁኔታ እንዳይደገም እየሰጉ መሆናቸውን የተናገሩም አሉ። በጋዜጣዊ መግለጫው ይህንኑ የጠየኳቸው አቶ ጌታቸው ረዳ ወደ ለየለት ጦርነት መግባት የኢትዮጵያ ፍላጎት አለመሆኑን አስታውቀዋል።
ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። ዓላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው በዚህ ምክንያት ነው። ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የሥርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን።
ከኤርትራ መንግስት ለሚሰነዘር ማንኛውም አይነት ትንኮሳ የኢትዮጵያ መንግስት ተመጣጣኝ ምላሽ መስጠቱን እንደሚቀጥል ሚኒስትሩ አስረድተዋል። እናም የለየለት ጦርነት መኖር አለመኖሩም በኤርትራ መንግስት ቀጣይ እንቅስቃሴ ላይ እንደሚወሰን አብራርተዋል።
በኤርትራ ላይ ሙሉ ጦርነት የማካሄድ አቅም አለን አቅሙ አለን። ነገር ግን ያንን ማድረጉን አንመርጥም። ስለዚህ ሙሉ ጦርነት ሊኖር መቻሉ አስመራ ያለው መንግስት በቀጣይነት ለማድረግ በሚወስነው ነገር ላይ ይመረኮዛል። ምላሽ ይሄ ነው። ምክንያቱም በሚያሳዝን ሁኔታ ሁልጊዜም ከፍተኛ ዋጋ ከከፈለ በኋላ ብቻ ትምህርት ከሚማር መንግስት ጋር ነው የተጋፈጥነው። ስህተቶችን የሰሩ መሆናቸውን የሚገነዘቡት ከፍተኛ ዋጋ ከከፈሉ በኋላ ነው። አሁን ያንን ስህተት እንደማይደግሙት ተስፋ አደርጋለሁ። እኛን ወደ ለየለት ጦርነት እንድንገባ የመገፋፋት
አቶ ጌታቸው በዚሁ ማብራሪያ እንዳሉት የኤርትራ መንግስት ጥቃት ለመፈጸም የተነሳው በተሳሳተ ስሌት ላይ ተመስርቶ ነው።
The Eritrean forces because they were working hard to make sure our forces are stretched.
ኃይሎቻችንን በተለያዩ አካባቢዎች ላይ ላሉ ችግሮች ምላሽ ለመስጠት በሚያደርጉት ጥረት እንዲበታተኑ ለማድረግ የኤርትራ ኃይሎች ጠንክረው እየሰሩ ነበር። በአካባቢው ሁሉም አይነት ችግሮች እንዲፈጠሩ ሲረዱም ነበር። በእነሱ ስሌት መሰረት በእኛ የጦር ኃይል ላይ ስራ እንዲያበዙ ጦራችን ባልተለመደ ሁኔታ በተለያዩ የአካባቢው ክፍሎች በቁጥር ለበለጡ ግዳጆች በመሰማራቱ ከአስመራው መንግስት ለሚሰነዘረው ትንኮሳ ምላሽ እንዳይሰጡ ያደርጋቸዋል በማለት የተሳሳተ ስሌት አስልተውም ይሆናል።
በ1990ዎቹ መጀመሪያ የተካሄደውና ለሁለት ዓመታት የቀጠለው የኢትዮ ኤርትራ ጦርነት የ70 ሺህ ሰዎችን ሕይወት ቀጥፏል።
የሁለቱን አገሮች ግንኙነትም የጥርጣሬና የፍጥጫ አድርጎት ቆይቷል። በሰሞኑ የጾረና ግጭትም በሁለቱም ወገኖች በኩል የሞቱና የቆሰሉ መኖራቸውን አቶ ጌታቸው በዛሬው መግለጫ ተቆመዋል። ዝርዝር ቁጥሩን ከመናገር ግን ተቆጥበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ሌላ ተያያዥ ዜና አለን። ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩ እንዲመረምርና እንዲያወግዝ ጠይቃለች። እሁድ ዕለት በሁለቱ አገሮች ጾረና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር አቶ ግርማ አስምሮምን ማምሻውን አነጋግረናል። ኢትዮጵያ ጥቃቱን የከፈተችው በአገር ውስጥ የሚታዩ የፖለቲካ የብሔርና የምጣኔ ሀብት ያለመረጋጋቶችን አቅጣጫ ለማስቀየር ነው ሲሉ፣ ጥቃቱን ማን እንደከፈተው ግልጽ ነው ሲሉ ከሰዋል። ሄኖክ ሰማግዘር ይዞታል።
አጠር ባለ መልኩ የኢትዮጵያ መንግስት አሁን ሳይሆን ባለፈው ብዙ አመታት፣ ባለፈው አመትም በፓርላማም ሳይቀር አስፈላጊ እርምጃ ወታደራዊ እርምጃ እንወስዳለን፣ በእንግሊዝኛ ክሊኒካል ሰርጀሪ እንወስዳለን እያሉ ሲናገሩ የነበረውን በተግባር ተግሞግመው በጾረና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ሌላ ማረጋገጫ እኮ አያስፈልገውም። እኛ ጦርነት እናካሄዳለን ብለንም አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለንን በህግ እየጠየቀን ነው።
የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን በትናንትናው ዕለት አነጋግሬ ነበረ። እሳቸው እንደገለጹት ከሆነ የኤርትራ መንግስት ጥቃት ከፍቶብን ጥቃቱን ቀልብሰን የመከላከል አጸፋ እርምጃ ወስደናል ነው ያሉት።
በተጨባጭ ማንም ሰው እኮ ማንም የኢትዮጵያ መንግስትንም የኤርትራ መንግስትንም ሲሰማ የከረመ ሰው ራሱ ፍርድ ሊሰጥበት የሚችል ጉዳይ እኮ ነው ይሄ። እኛ እንደሱ አይነት እርምጃ እንወስዳለን ብለንም ስለማናቅ ወታደራዊ እርምጃ ልንወስድ አንችልም። መሬታችን ተወሮ መሬታችን ውስጥ ያለው የኢትዮጵያ መንግስት ሰራዊት ነው። ስለዚህ እነሱ ይሄንን ውሸት ቢደጋግሙት እውነት ይሆናል በሚለው እንደሱ ሊል ይችላል አቶ ጌታቸው። ነገር ግን በተጨባጭ እነሱ ናቸው እኮ አስፈላጊውን እርምጃ እንወስዳለን፣ አስፈላጊውን እርምጃ በጠቅላይ ሚኒስቴር ደረጃ ሳይቀር በፓርላማ ደረጃ ሳይቀር እንደሱ አይነት ንግግር የተደረገ በተጨባጭ ማንም ሰው የሚረዳው ነው።
እንግዲህ ኢትዮጵያ ጥቃቱን ያደረሰች ከሆነ እርስዎ እንደሚሉት ወይም የኤርትራ መንግስት እንደሚለው ከሆነ ጥቃቱን ለመከላከል የእናንተ ሰራዊት ምን ያህል ዝግጁነት ነበረው?
ሁልጊዜ ዝግጁ እኮ ነው። ማንኛውም ሰራዊት የማንኛውም ሀገር ሰራዊት ዝግጁ ነው። ራሱን መከላከል መብቱ ነው። ይዘጋጃል፣ ይዋጋል፣ ይከላከላል። ይሄ ምንም የሚያጠያይቅ ጉዳይ አይደለም። የኢትዮጵያ መንግስት ግን ይሄን እርምጃ የወሰደው በውስጡ ያሉት በጣም ችግሮች፣ የኦሮሞ ችግር አለ፣ የቅማንት ችግር አለ፣ የኢኮኖሚ ችግሩ ራሱ አለ፣ በድርቁ ምክንያት ራሱ ፎረን ኤክስቼንጅን እንዴት እየሰበሰበ እንዳለ አለ። ይሄ ሁሉ ተጨባጭ ሲታይ ኤርትራ ውስጥ ብዙ ችግሮች የሉም። በእውነቱ ለመናገር ኢትዮጵያ ውስጥ ግን ያለው ችግር ራሱ በብሔር ተከፋፍሎ የሚደረገው ትግል አብዛኛውን በኢትዮጵያ ያለውን ውስጣዊ ጉዳይ ለመቀልበስ የሚደረግና ሀቅን ለመሸፋፈን የሚደረግ ነው። ስለዚህ ማን ያጠቃው የሚባለው በተጨባጭ የኢትዮጵያ መንግስት የኤርትራን መሬት ውስጥ ገብቶ ማጥቃት እንደፈጸመ ማንም የሚረዳው ጉዳይ ነው።
የደረሰው ጉዳት ምን ያህል ነው ይታወቃል?
ጉዳቱ ብዙ አይታወቅም፣ ወደፊት የሚገለጽ ነው። ነገር ግን ለምን ጉዳት ደረሰ? ምን ዋጋ አለው? በኢትዮጵያም ውስጥ ይሁን በኤርትራም ውስጥ ማንም ሰው በዚህ አይነት ሲትዌሽን መሞት የለበትም ብዬ ነው የማምነው። ስለዚህ ይሄንን አይነት አስተሳሰብ በኢትዮጵያ መንግስት ውስጥ መሰረዝ አለበት። ከኤርትራ ከያዙት መሬት ውስጥ ከወጡ ከጠዋቱ ከሰዓት በኋላ ንግግር ሊጀመር ይችላል። ሁሉ ነገሮች በሰላም መፈታት አለባቸው። ትርጉምም የለው። ሁለቱም ሀገሮች የድሃ ድሃ ናቸው እና ገንዘባቸውንና ሀብታቸውን ለቁጠባ ለኢኮኖሚ እድገት ቢያውሉት የተሻለ ነው የሚል ያለኝ አስተያየት።
የኢትዮጵያ ሰራዊት በዚህ ጥቃቱ ድንበራችሁን ተሻግሮ የያዛቸው ቦታዎች አሉ? በዚህ በአዲሱ አስቀድሞ ኤርትራ የተያዙብኝ አሉ የምትላቸው መሬቶች ቢኖሩም በዚህ በአዲሱ ግን የተያዘባችሁ ቦታ አለ?
እሱ ዝርዝር የለኝም። ዝርዝር የሌለኝን ልሰጥህ አልችልም። እንደሱ አይነት ነገሮች ግን ጦርነት ለምን ተካሄደ ማካሄደው የሚለው በግልጽ የኢትዮጵያ መንግስት እንደጀመረው ራሱ ከሚለው ከታሪኩ ከሂደቱ ማንም ሰው መረዳት ይችላል።
ጉዳቱን አስመልክቶ እንግዲህ ሰላማዊ ሰዎች በአካባቢው ይኖራሉ፣ የኤርትራ ሰራዊትም በዚያው አካባቢ ሰፍሮ ይገኛል። አስቀድሞ እርሶም እንደጠቀሱት እኛም በዘገባችን እንደተረዳ ነው ጥቃቱን ተከትሎ በዛ አካባቢ የሚኖሩ በጾረና አካባቢ የሚኖሩ ሰዎችን ስናነጋግር ነበር። ከባድ መሳሪያ በከባድ መሳሪያ የታገዘ ውጊያ እንደነበረ ድምጽ መስማታቸውን ገልጸዋልና እንደዚህ አይነት ወታደራዊ ዘመቻዎች ደግሞ ጉዳታቸው ከፍተኛ ነው የሚሆነው። እንደው በአጠቃላይ በኤርትራ መንግስት በኩል ያላችሁ መረጃ ምንድነው ይሄን አስመልክቶ?
ጉዳት እኮ ጦርነት ሁልጊዜ ጉዳት ነው። ለማንኛውም ለኢትዮጵያም ህዝብ ይሁን ለኤርትራም ህዝብ ይሁን ለሲቪሉም ይሁን ለወታደሩም ትርጉም የለውም። እኔ እኮ አጠር ባለ መልኩ ምሰጥህ ይሄንን አይነት እርምጃ የኢትዮጵያ መንግስት መውሰዱ ስህተት ብቻ ሳይሆን ወንጀል ነው በማንኛውም ላይ ቢፈጸም። ስለዚህ አጠር ባለ መልኩ ለምን እንዳደረጉት የኢትዮጵያ መንግስት ይሄን አይነት እርምጃ ወታደራዊ እርምጃ መውሰዱ በጣም የሚያሳዝንና የሚያሳፍር ነው። ማቆም አለበት። ወደ ቦታው ደግሞ በማንኛውም የኤርትራን መሬት ለቆ ወደ ቦታው መሄድ አለበት ባይ ነኝ።
ያው ለሚሰማ ሰው በትናንትናው ዕለት አቶ ጌታቸው ረዳን ስንሰማ ኤርትራ ጠቃችን ሲሉ ነበር። አሁን ደግሞ በኤርትራ በኩል የምንሰማው ከዛ የሚቃረን ነው። የኤርትራ የማስታወቂያ ሚኒስቴር መግለጫ አውጥቶ ነበር እሁድ ለታ የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም የሚል ቃል በቃል የወሰድኩት ነው። ይሄንን ምን ማለት ነው?
ግልጽ አይደለም ማለት ሁልጊዜ የሆነ መንግስት ምን እንደሚወስድ ራሱ ያውቃል። ነገር ግን የኔን ግምት ስሰጥህ ዋናው በኢትዮጵያ ውስጥ ባለው ችግሮችን የህዝቡን ኮንሰንትሬሽን ወይ አስተሳሰብ ለመቀልበስ የሚደረግ ነው። ኢትዮጵያ ውስጥ የኦሮሞ ችግር ተነስቷል፣ የሌሎች ችግር ተነስቷል፣ የቅማንት ችግር ተነስቷል፣ የኢኮኖሚ ችግር ተነስቷል፣ የረሃብ ችግር ተነስቷል። ይሄን በሙሉ ከመሸፈን ይልቅ ወደ ሌላ መንገድ ለመቀየር የሚደረግ የፖለቲካ ተንኮልና ሽጣራ ነው።
ምን አይነት ሁኔታ ላይ ነው የምትገኘው አስመራ አሁን? አንደኛው ጥያቄ ይሄ ነው። ሁለተኛ ደግሞ ኤርትራ ምን አይነት አጸፋ እርምጃ ልትወስድ ትችላለች? ተጠቃው የምትሉት
ሁለት የተለያየ ጥያቄ እኮ ነው። ሁለቱ ምንም የሚያያዝ ነገር የለውም። ኤርትራ ውስጥ ሰላም ነው ያለው። ምንም ነገር ችግሮች የሉብንም። ችግር የለብንም ስልህ እንደ አንዳንድ ችግሮች የኢኮኖሚ ምናምን ችግሮች የለም ማለት አይደለም። ግን ስትራክቸራል ፕሮብሌም የብሔር ችግር የለንም። የሃይማኖት ችግር የለብንም። በሰላም የሚኖር በሰላም የሚሄድ ህዝብ ነው ያለን። ድንበሩ ጋር ግን እንደዚህ አይነት ነገር የተከፈተብን የምንሄደውን እኛ አሁን ወደ ቁጠባ የኢኮኖሚ አጀንዳችንን ወደ ማንቀሳቀስ ደረጃ ገብተናል። ይሄንን ለማደናቀፍ የሚደረግ ተንኮል ነው የኢትዮጵያ መታካሄደው ወረራ። ወታደራዊ ዘመቻው በዚህ ላይ የተወሰነ ነው። በዛ ላይ በውስጣቸው በኢትዮጵያ ውስጥ ያለውን ለመሸፋፈን የሚደረግ የኦሮሞውን ችግር፣ የረሃቡን ችግር፣ የኢኮኖሚውን ችግር ለመሸፋፈን የሚደረግ ነው ይሄ ኢትዮጵያ ወሰደችው እርምጃ። ምን ይደረጋል ወደፊት? እኔ መኮነን አለበት መወገዝ አለበት ኢትዮጵያ የምትወስደው እርምጃ።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ለሰጡን ማብራሪያ አመሰግናለሁ። አምባሳደር ግርማ፣
እኔም አመሰግናለሁ።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የመጽሔቱን ትንታኔ በተለይም የዕለቱን የምሽቱን አብይ ርዕስ ነበር የሰማ ነው። ከዚህ ቀደም የከፍተኛ ትምህርት ተቋማት መግቢያ ፈተናው ሾልኮ በመውጣቱና ለግንቦት ታቅዶ የነበረው ፈተና ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ ጉዳዩ ለሁለት ሳምንት ሲያወዛግብ መቆየቱ ይታወሳል። አሁን የትምህርት ሚኒስቴር ፈተናው የሚሰጥበት ቀን በድጋሜ ለአንድ ሳምንት ማራዘሙን ሀገር ውስጥ ለሚገኙ መገናኛ ብዙሃን አስታውቋል። ምክንያቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከሮመዳን ጾም ጋር የተገናኘ በመሆኑ ፈተናው እንዲሰጥ ወይም ከጾሙ በኋላ እንዲቀርብ በመጠየቁ ነው ይሏል። ጽዮን ግርማ በውጭ አገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች አቶ ጃዋር መሐመድንና የድምጻችን ይሰማ የድጋፍ ግብረ ኃይል አባል አቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች።
የትምህርት ሚኒስቴር ለሀገር ውስጥ ብዙሃን መገናኛ እንዳስታወቀው የዘንድሮ የ12ኛ ክፍል ብሔራዊ ፈተና ሾልኮ በመውጣቱና ኮድ 14 የእንግሊዝኛ ፈተና ከነመልሱ በማህበራዊ ሚዲያ ላይ በመሰራጨቱ ቀደም ሲል ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 ቀን እንዲሰጥ ተወስኖ እንደነበር ይዘረዝራል። ነገር ግን ይህ ወቅት ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ፈተናው ከጾሙ ፍቺ በኋላ እንዲሰጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጠየቁ ፈተናው አሁንም በድጋሚ መራዘሙንና ከሐምሌ 4 እስከ ሐምሌ 7 እንዲሰጥ መወሰኑን የትምህርት ሚኒስቴር መስሪያ ቤት መግለጫ ይዘረዝራል። ቀደም ሲል በኦሮሚያ ከተሞች ለስድስት ወራት በዘለቀው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን መከታተል ባለመቻላቸው ፈተናውን ሊወስዱ አይገባም በሚል የወሰዱት እርምጃ መሆኑን በመግለጽ ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት በውጭ ሀገር የሚገኙ የኦሮሞ አስተባባሪዎች እንደነበር ይታወሳል። ከዚህ አስተባባሪዎች አንዱ አቶ ጃዋር መሐመድ ትምህርት ሚኒስቴር ፈተናውን ያራዘመው በኢትዮጵያ እስልምና ጉዳዮች ምክር ቤት ግፊት እንዳልሆነ ይናገራል።
ይሄ ለውጥ የተደረገው እነሱ እንደሚሉት በመጅሊሱ ጥያቄ አይደለም። መጅሊሱ ማለት መንግስት ተቀጥያ ነው። ያ ብቻ ሳይሆን ትዝ ካላችሁ ባለፈው ሳምንት በሚዲያ ሲናገሩ መጀመሪያውንም በረመዳን ውስጥ ያደረግነው መጅሊሱን ወይም ደግሞ የእስልምና አወያይተን ነው ብለው ነበረ። ባለፈው ሳምንት ፍቃድ የሰጣቸው ይሆናል ያላቸው መጅሊስ በዚህ ሳምንት የሚለውጥበት ምክንያት የለም። ይህን ለውጥ ያመጡት አንደኛ በኦሮሞ ፕሮቴስት ካላቸው ፍራቻ ነው። ከዛ ጋር ደግሞ የድምጻችን ይሰማል የሚለው እንቅስቃሴ ማስጠንቀቂያ አድርጎ የማይቀይሩት ከሆነ ከዚህ ሳምንት ጀምሮ የተቃውሞ እንቅስቃሴዎች እንደሚያደርግ ስላስታወቀን በዚህ ለወጡት።
በውጭ ሀገር ያለው የድምጻችን ይሰማ አስተባባሪ ኮሚቴ ተወካይ አቶ ሳዲቅ አህመድ በአቶ ጀዋር ሀሳብ ይስማማል። ትምህርት ሚኒስቴር ማምለጫ መንገድ ስለፈለገ ብቻ የኢትዮጵያ እስልምና ጉዳዮች ምክር ቤትን ስም በመግለጫው አስገብቷል ይላል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ በአጠቃላይ በሙስሊሙ ማህበረሰብ ዘንድ ህገወጥ ተደርጎ የሚቆጠር በመሆኑ ተቀባይነት የለውም። ስለዚህ እኛ ብለን የምናስበው ይሄ ነገር ሊሆን የቻለው ድምጻችን ይሰማ ባወጣው መግለጫና እንደዚሁም ደግሞ የሙስሊም የመፍትሄ አፈላላጊ ኮሚቴዎች ረመዳንን አስመልክቶ ከእስር ቤት ባወጡት መግለጫ፣ በህዝቡ ዘንድ ደግሞ በነበረው እንቅስቃሴ ነው ቀኑን ሊቀየር የቻለው እንጂ ተሰሚነት በሌለው በህገ ወጡ መጅሊስ አማካኝነት ነው ብለን አናምንም።
እንዲሁም ሆኖ የተሰጠው ጊዜ ለተማሪዎች በቂ እንዳልሆነ የሚናገረው አቶ ጀዋር ተማሪዎቹ ቢያንስ አንድ ተጨማሪ ወር ያስፈልጋቸው ነበር ካለ በኋላ፣ ሆኖም ግን ውሳኔውን አጢነው ውዝግቡ ተማሪዎቹን የሚጎዳ ሆኖ በማግኘታቸው ውሳኔውን እንደተቀበሉት አስረድቷል።
የተወሰነውን ውሳኔ ካጤን ነው በኋላ እንዲሁም ደግሞ ባለፉት ሳምንታት ሀገር ውስጥ ያሉ የትምህርት ምሁራን በብዛት ጽፈውልን ደውለው አናግረውን አንድ የደረስንበት አስተሳሰብ ነበረ። ይሄም ምንም እንኳን አሁንም አስገድደን ፈተናውን ማስቀየር እንደምንችል እርግጠኞች ብንሆንም፣ ይሄንን መንግስት ራሱም እርግጠኛ ቢሆንም ከነዚህ ለህዝቡና ለተማሪው ይልቅ ለፖለቲካ ስሌት ለሚያደሉ ከባለስልጣናት ጋር ቀጠለና የረዘመን ትርኩስ መግባት ምንም እንኳን ጊዜውን ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉና አሁንም ለፈተናው ዝግጁ እንዳይሆኑ ስለሚያደርግ ስለሚጎዱ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም። ስለዚህ መንግስት አሁን ባስቀመጠው ጊዜ ሰሌዳ ቢፈተኑ ለተማሪዎቹ ይጠቅማል የሚል መደምደሚያ ላይ ደርሰን መንግስት ያስቀመጠውን ጊዜ ሰሌዳ ተከትለው እንዲዘጋጁ ጥሪ አቅርበናል።
ፈተናው ለሁለት ወር ያህል እንዲራዘም ግፊት ማድረግ ቢቻል እንኳን እንዲህ ያለ ተጨማሪ ጫና ውስጥ መክተቱ መልሶ ተማሪዎቹን እንደሚጎዳ የተናገረው አቶ ጀዋር ስልጣን የሌላቸው የመንግስት ሰራተኞችን እጅ እየጠመዘዝን በሄድን ቁጥር ከኋላ ቁጭ ብለው የፖለቲካ ስራውን የሚሰሩት ሰዎችም እነሱን በጠመዘዙ ቁጥር በመካከሉ ተማሪው ይጎዳል ካለ በኋላ አሁን በቀረው ጊዜ ተማሪው ተዘጋጅቶ በተቀመጠው የጊዜ ሰሌዳ መሰረት ፈተናውን ተረጋግቶ እንዲወስድ ጠይቋል። አቶ ሳዲቅ አህመድ በበኩሉ መንግስት ለተማሪዎቹ ዝግጅት በቂ የሆነ ረዘም ያለ ጊዜ ይሰጣል የሚል ግምት እንደነበራቸው ጠቁሟል።
በነዛ ረዘም ባሉት ቀናቶች ውስጥ ተማሪዎቹ በደንብ ተዘጋጅቶ ይመጣሉ የሚል ግምት ነበረ። ከመሆኑም ጋር ግን ኃላፊነት የማይሰማው መንግስት በመሆኑ ኃላፊነት የሚሰማው አካል ስለሌለ እንግዲህ አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም፣ ቀንን ማስቀየር የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለሀገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብለው ኮምፕሮማይዝ የማድረግ ነገር ሊኖር ይችላል። ስለዚህ መቀየሩ ራሱ አንድ ስቴፕ ነው። ያንን እንግዲህ መቀበሉ ለሀገር ጥቅም እንደዚሁም ደግሞ ለተማሪዎቹ ጥቅም ሲባል መቀበል ተችሏል።
ሁለቱም አካላት በአጠቃላይ አዲሱን የጊዜ ሰሌዳ መቀበላቸውን በመግለጽ ተማሪዎቹ ዝግጅት አድርገው ፈተናውን እንዲወስዱ ጠይቀዋል። ፈተናው ከ4 ቀን እስከ 7 ቀን ይሰጣል ተብሏል።
ወደ መጨረሻው የመጽሔቱ ርዕስ ስንሻገር ወዲሁ ወደ ዩናይትድ ስቴትስ ያቆየናል። እዚህ አሜሪካ ፍሎሪዳ ጠቅላይ ግዛት ኦርላንዶ ከተማ ውስጥ ባለፈው እሁድ የተፈጸመው ጥቃት በዩናይትድ ስቴትስ ታሪክ ታይቶ የማያውቅ የጅምላ ግድያ ተብሏል። እናም እየተካሄደ ባለው ፕሬዚዳንታዊ ምርጫ ውድድር ከፍተኛ ትኩረት ስቧል። የሁለቱ ፓርቲዎች ታሳቢ እጩዎች ትናንት በአሳዛኙ ክስተት ላይ የየበኩላቸውን አስተያየት ሰጥተዋል። የአሜሪካ ድምጽ ራዲዮ ብሔራዊ ጉዳዮች ዘጋቢ ጂም ማሎን ያጠናቀረውን ዘገባ ትስታ በላቸው ይዛ ቀርባለች።
የኦርላንዶ ፍሎሪዳ ጅምላ ፍጅት ተኩስ የገደል ማሚቶ ድምጽ ሳይረግብ ነው ጉዳዩ የዩናይትድ ስቴትስ ምርጫ አብይ ትኩረት ሆኖ የወጣው። ታሳቢው የሪፐብሊካን ፓርቲ እጩ ፕሬዝዳንት ዶናልድ ትራምፕ በኒው ሃምሸር ባደረጉት ንግግር የአሜሪካ ዜጋ ያልሆኑ ሙስሊሞች ወደ አገሪቱ እንዳይገቡ የሚያግዱበትን አዲስ እቅድ አቅርበዋል።
When I'm elected, I will suspend immigration from areas of the world where there is a proven
President Honye Simmeret በዩናይትድ ስቴትስ እና በወዳጅ በሆኑ የአውሮፓ ሀገሮች ላይ ሽብር የማካሄድ ታሪክ ካላቸው ሀገሮች ሰዎች ወደ ሀገራችን እንዳይገቡ አደርጋለሁ። በየጊዜው በብዙ ሺዎች የሚቆጠሩ አብዛኞቹም እንደዚህ አረመኔ ገዳይነት አስተሳሰብ ያላቸው ወደ ሀገራችን እንዲጎርፉ አንፈቅድም።
ዶናልድ ትራምፕ ዩናይትድ ስቴትስን ለእንዲህ አይነቱ ጥቃት ላጋለጠ ፖሊሲ ፕሬዝዳንት ኦባማንና ታሳቢዋን የዲሞክራቲክ ፓርቲ እጩ ፕሬዝዳንት ሂለሪ ክሊንተንን ተጠያቂ ሲያደርጉም ጊዜ አልፈጀባቸውም።
Clinton wants to allow radical Islamic terrorists to pour into our country.
Clinton ነውጠኛ የእስልምና አሸባሪዎች ወደ አገራችን እንዲጎርፉ ትፈልጋለች። እነዚህ ሴቶችን በባርነት የሚይዙ የተመሳሳይ ጾታ ግንኙነት ፍቅረኞችን የሚፈጁ ናቸው። አገራችን ውስጥ እንዲገቡ አንፈልግም።
ሂለሪ ክሊንተን በበኩላቸው በኦሃዮ ክፍለ ግዛት ክሊፍላንድ ከተማ ባደረጉት ንግግር ከኦርላንዶ የጅምላ ግድያ በኋላ ብሔራዊ አንድነት እንዲሰፍን ጥሪ አድርገዋል።
This is a moment when all Americans need to stand together.
አሜሪካውያን በአንድነት ጸንተው መቆም ያለባቸው በእንዲህ ያለ ጊዜ ነው። እንደዚህ አይነቱ ጥቃት ተደጋግሞ ቢጣልብንም እጅግ አሰቃቂና አስደንጋጭነቱ ሁሌም አዲስ ነው።
ታሳቢዋ የዲሞክራቲክ ፓርቲ እጩ ፕሬዝዳንት ሂለሪ ክሊንተን የጠመንጃ ሽያጭ ቁጥጥርም ጠበቅ ማለት እንዳለበት ተናግረዋል። እንዲህ እንደ ኦርላንዶው ጥቃት ፈጻሚ ያሉትን ብቸኛ አሸባሪዎች የማስወገዱን ተግባር አስቀድማለሁ ካሉ በኋላ ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ ለሚለው ለዶናልድ ትራምፕ አስተያየትም መልስ ሰጥተዋል።
So we should be intensifying contacts in those communities, not scapegoating.
ይልቁንስ ወደ እነዚህ የሙስሊም ማህበረሰቦች እጆቻችንን መዘርጋትና የበለጠ መገናኘት እንጂ ልናገላቸው ወይም ጥፋቶችን ሁሉ እነርሱ ላይ ማላከካ አይገባም።
የኦርላንዶው ጥቃት በተጨማሪም ፕሬዝዳንታዊ ዘመቻው በአሜሪካ ላይ ሊጣል ስለሚችል የሽብር ጥቃት ተግባር ላይ እንዲተኮር አድርጓል። የሆነ ሆኖ ከዶናልድ ትራምፕ በየጊዜው በመለዋወጥ የሚቀርበው ሙስሊሞችን ከአሜሪካ አግዳለሁ የሚለው ሐሳብ እጩን እንደ ፍራት አንጋሽና ከፋፋይ ስለሚያሳይ ለሪፐብሊካን ፓርቲ አባላት አሳሳቢ ሆኗል ይላሉ የፖለቲካ ገምጋሚ ጆን ፎርቲየር።
Well, he's a volatile candidate and I think there have been moments where he seemed like he's been tamed and become more part of the
አደጋ ደቃኝ እጩ ናቸው። አደብ እንዲገዙ የተደረገበት ጊዜ ያለ ይመስለኛል። በዚህም ከሪፐብሊካን ፓርቲ ጋር አንድነት ፈጥረው በሰላም ዘመቻቸውን የሚያከናውኑበት እንደ ሰሞኑ አይነቱን አስተያየት ሲሰጡ ደግሞ እንደገና ፍርሃት ያጭራሉ። እኔ ትራምፕ ይለወጣሉ የሚል እምነት የለኝም። ትራምፕ ናቸው።
በቅርቡ በተካሄደ የህዝብ ሐሳብ መለኪያ ሰንጠረዥ ሚስስ ክሊንተን በውጪ ፖሊሲ ከዶናልድ ትራምፕ ከፍተኛ ቅድሚያ ተሰጥቷቸዋል። አንዳንድ የህዝብ ሐሳብ መለኪያ ሰንጠረዦች ደግሞ እንደ አይሰስ ካሉ ነውጠኛ ቡድኖች አሜሪካን ለመከላከል ለሚስተር ትራምፕ አነስተኛም ቢሆን ቅድሚያን ሰጥተዋል።
አድማጮቻችን፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ34 ደቂቃ እያለ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የእናንተ የአድማጮች አስተያየት ነው።
እንዴት ነው? ሰላም ነው? ቪዲዮዎች በጣም ነው ፕሮግራማቸውን የሚወደው። ብዙ ጊዜ አዳምጣለሁ። ዛሬ አስተያየት ለመስጠት የሚፈልገው ስለ ማዳበሪያ ጉዳይ ነው። ማዳበሪያ ገበሬው በሚሰጥበት ጊዜ ያ ማዳበሪያ በእርግጥ ለዛ መሬት ተስማሚ ነው ወይስ ተስማሚ አይደለም ተብሎ ተጠንቶ ካልተሰጠ ያማደበሪያ መሬቱን የበለጠ ምርታማ እንዳይሆን ያደርጋል እና መንግስት በድጅቱ አማካይነት ማዳበሪያ ስለሚሸጥ ገበሬውን ግድ እንዲገዛ የሚያደርገው ነገር በጣም ትክክል ያልሆነ የአገሪቱን መሬት ምርታማ እንዳይሆን ወደፊት ራሱ የሚያደርግ ስለሆነ በዚህ ጉዳይ ላይ እኔም እንግዲህ በግብርና ሙያ ውስጥ ያው ኢትዮጵያ በነበርኩ ጊዜ ፓርቲሲፔት አረግ ነበር። ብዙ ጊዜ ማዳበሪያ ፖለቲካ ፍጆታ የሚውል ይሄን ያህል ግብዓት ሰጠን፣ ግን ያንን በትክክል አጥንቶ ለመሬቱ ተስማሚ መሆኑ ያለመሆኑ ተረጋግጦ አይደለም። ማዳበሪያ ሁሉ ጥሩ ነው ማለት አይደለም። በትክክል ካልተጠቀሙ መሬቱን አሲዲቲውን በመጨመር ምርታማነቱ እንዲቀንስ በማድረግ ማህበረሰቡ ላይ የተለያዩ አይነት ኬሚካሉ የተለያዩ አይነት ኢብን ህዝቡ ላይ የበሽታም ችግር በምግብ ውስጥ በመሆን ሊያመጣ የሚችል ነገር ነው። በጣም ጥናት የሚጠይቅ ነገር ነው።
አስተያየት የላካችሁልን ሁሉ እናመሰግናለን። ሁላችሁም ጻፉልን። ስልካችን 2022059942 የውስጥ መስመር 14 ነው።
በኢሜይል ለሚቀናችሁ ደግሞ horn@voanews.com ነው።
አሁን ደግሞ በኢሜይል ከደረሱን መካከል ጥቂቶቹን እንመልከት።
በኢትዮጵያና ኤርትራ ድንበር ውጊያ እንደነበር የሁለቱም አገሮች መንግስታት አስታወቁ ብለው የጀመሩት ሰለሞን አለማየሁ ሁለቱም መሪዎች እድሜያቸውን ለማራዘም በንጹሃን ደም ይጫወታሉ፣ እነሱ አይዋጉ ያዋጋሉ እንጂ ሲሉም
ጽፈዋል። ንጉሴንን ብለው የጻፉልን ደግሞ ወንድማማቾችና እህትማማቾች ነን፣ ታሪክ፣ ቋንቋ፣ ሃይማኖት፣ ጋብቻ ያስተሳሰረን እና ጥላቻን አቁምን በሰላም በአንድነት እንኑር ብለው የኢትዮ ኤርትራ ወዳጅነት ለዘላለም ይኑር አሜን በማለት ይደመድማሉ።
ቀጣዩ አስተያየት ደግሞ የተወሰደው ከፕሮፌሰር መረራ ይመስላል።
ለምን የእርሳቸውን ስም አስፍረው በትምህርተ ጥቅስ ውስጥ እንዳስቀምጡት አናውቅም፣ ግን ምናልባትም ይሆናሉ ጸሐፊው። ያም በየትኛውም ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም። እውነት የሰው ልጅን መግደል ተመጣጣኝ እርምጃ ያሰኛል? ይገርማል። የኢትዮጵያ ሕዝብ የእንስሳት ያህል እንኳ ክብር የለንም ብለዋል። በመጨረሻም ሳተና አሌ የተባሉ አድማጭ ደግሞ ለየት ያለና በቅርቡ የተደረገ የተባለ የደሞዝ ጭማሪን የሚመለከት አስተያየት ነው ያላቸው። ጭማሪ የተደረገላቸው የገንዘብና የኢኮኖሚ ሚኒስቴር ሰራተኞች፣ ካድሬዎች፣ ለወያኔ ተላላኪዎች የተደረገ ነው። ለዚህም የገንዘብና የኢኮኖሚ ጽዳት ሰራተኞች የተደረገላቸው ጭማሪ 100 ብር ሲሆን ለበላይና ለወያኔ ታዛዦች የደሞዛቸው መጠን 1400 ሆኖ የጽዳት ሰራተኞችን የጭማሪ ወረቀት መልሰው ሲያበቁ ሰበሰቡ እንደገና ወደፊት ይታያል ብለዋል ብለው ይደመድማሉ። አስተያየት የላካችሁን ሁሉ እናመሰግናለን። ከምሽቱ 3 ሰዓት ከ38 ደቂቃ ነው።
ፕሮፌሰሮቹን እናሰማችሁ። የተባበሩት መንግስታት ድርጅት ሊቀመንበር ባንኪሙን ቀድሞ በተያዘ ቀጠሮ በነገው ዕለት ብራስልስ ውስጥ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እንደሚገናኙ ተገለጠ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱረቺ ለአሜሪካ ድምጽ ራዲዮ እንደገለጡት ሰሞኑን በኤርትራና ኢትዮጵያ ድንበር ላይ ስለተካሄደው ግጭትም ይወያያሉ ተብሎ ይጠበቃል። የጣሊያኑ አቃቤ ሕግ ቀንደኛ የፍልሰት ጉዳዮች ሕገ ወጥ አዘዋዋሪ ነው ተብሎ በቁጥጥር ስር የዋለው ኤርትራዊ እንደማይለቀቅ አስታወቁ። መድኃኔ ተስፋ ማርያም በርሄ የሚፈለገው ወንጀለኛ ላለመሆኑ ብዙ ማስረጃዎች ቢቀርቡም እንደማይለቀቅ ግን የጣሊያኑ ባለስልጣናት ተናግረዋል። የሚፈለገው ጄኔራል በሚል የቅጽል ስም የሚታወቀው የ35 ዓመት ዕድሜ ያለው መድኃኔ ይህደጎ መርዕድ መሆኑ ተጠቅሷል። በዘገባዎች በዓለም አቀፍ የአሰሳ ተልእኮ ቁጥጥር ስር የዋለው መድኃኔ ተስፋ ማርያም በርሄ ጠበቃ ወይም የህገ ጠበቃ ግን ደንበኛቸው እንዲለቀቅ ዛሬ ለጣሊያኑ ፍርድ ቤት አቤቱታ ማቅረባቸው ታውቋል። የሶማሊያው ጠቅላይ ሚኒስትር ኦማር አብዲ ራሺድ ሸርማርኬ በዳዳብ የስደተኞች ሰፈር ያሉትን ሶማሊያውያን ስደተኞች ጉዳይ ወደ አገራቸው በመመለስ ኬንያ በፊት የተደረገውን ስምምነት እንድታቀብር ጥሪ አቅርበዋል። መንግስቴም ቢሆን በኬንያ በሶማሊያና በተባበሩት መንግስታት ድርጅት የስደተኞች አገልግሎት መካከል የተደረገ የሶስትዮሽ ስምምነት እንዳለ ግልጽ ስናደርግ ቆይተናል። ስደተኞችን ወደ አገራቸው የመመለሱ ተግባርም በስምምነቱ መሰረት ቢደረግ ትክክል ይሆናል የሚል እምነት አለን ያሉት በስምምነቱ መሰረት ስደተኞቹን የመመለሱ ተግባር በፈቃደኝነት ይጀምራል። ከዚያም ስደተኞቹ የሚመለሱበትን ቦታ ማዘጋጀት ያስፈልጋል። ወደ ተሰደዱበት ሀገር ለመመለስም ከሶስት እስከ አምስት ዓመት ጊዜ ያስፈልጋቸዋል ሲሉ የሶማሊያው ጠቅላይ ሚኒስትር አስገንዝበዋል። ፈረንሳይ ውስጥ አንድ የፖሊስ አዛዥ በስለት ወቅቶ አንዲት ሌላ ፖሊስ በተመሳሳይ በመግደል የተጠረጠረው ግለሰብ የእስላማዊ ጽንፈኛ ቡድን አይሲስ መሪ የአቡበከር አልባግዳዲ ታማኝ መሆኑን መናገሩን የፓሪሱ አቃቢ ሕግ ፍራንሷ ሞሊንስ አስታወቁ። አድማጮች፣ ርዕሰ ወሬዎቹ እነኙ ነበሩ።
አመሰግናለሁ አሉላ ለአርዕስተ ዜናው። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀጣዩ ዝግጅት አሉላ፣ ለአንተ ትንፋሽ ለመስጠት ሙዚቃ ልንጫወት ነበር፣ ጊዜ የለንም። ስለዚህ ቀጥታ ሐኪሞን ይጠይቁ። ለምሽቱ ሐኪሙን ይጠይቁ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች ለደረሱት ጥያቄ ነው አሉላ መልስ የሚያሰጠው። በህመሙ ምንነትና ሕክምና ላይ እንዲሁም ሌሎች ተያያዥ ርዕሶችን የሚያካትት ውይይት ነው የሚያደርገው። የመጀመሪያውን ክፍል ነው ይዞ የቀረበው። በዩናይትድ ስቴትስ አሉላ ያናገራቸው እንግዳው ማለቴ ነው። በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ሀገር አትላንታ ከተማ በሚገኘው ፔድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበ ግርማ ይባላሉ። ወደ ዝግጅቱ።
ዶክተር ተዋበ ከበደ፣ በልማድ የኩላሊት ጠጠር በመባል የሚታወቀውን የህመም ሁኔታ አስመልክቶ የቀረቡ ጥያቄዎች ናቸው። ከምንነቱ እስከ ሕክምናው በሂደት ያሉትን በተከታታይ ፕሮግራሞቻችን እንቃኛለን። ለመሆኑ ይሄ የኩላሊት ጠጠር ምንድን ነው? ይሄን ስያሜ ያሰጠው ተፈጥሮ ምንድን ነው እንደው ራሱ?
አመሰግናለሁ አሉላ። የኩላሊት ጠጠር እንዲገባን ለማድረግ የኩላሊትን ጥቅም ወይም የስራ ዘርፍ ማወቅ ያስፈልገናል። ኩላሊት በሰውነታችን ውስጥ ያለውን ደም በማጣራት ቆሻሻ ከሰውነታችን በሽንት አማካኝነት እንዲወጣ የሚያደርግ አካል ነው። በሰውነት ውስጥ ያሉ ወሳኝ የሆኑ ንጥረ ነገሮችን ኤሌክትሮላይትስ የምንላቸውንም በሚያስፈልገው መጠን እንዲኖር የሚያደርግ አካል ነው። የኩላሊት ጠጠር በሽንት ውስጥ ያሉ ንጥረ ነገሮች ወይም ሚነራልስ ሰውነታችን ውስጥ ሲበዙ ከፈሳሻችን ጋር ሲወዳደር ማለት ነው የሚፈጠር ነው
ሁኔታ ነው
ሂደት ነው።
ደማችን ውስጥ የሚዘዋወሩ ንጥረ ነገሮችን ጨምሮ የኩላሊትን የማጣራትን ስራ ተከትሎ የሚፈጠረው ይሄ የኩላሊት ጠጠር በይዘት ያ ጠጠር የሚያደርገው ወይም እንደ ጠጠር ተፈጥሮ የኩላሊትን ስራ የሚያውከው ሁኔታ ያ ጠጠር የሚመስለው ነገር በሕክምና እንዲሟሟም ሆነ በቀዶ ጥገና እንዲወጣ ሲደረግ ምንድን ነው የሚገኘው?
ብዙ አይነት የኩላሊት ጠጠሮች አሉ። በአብዛኛው የምናየው ግን ካልሲየም ኦግዛሌት የተባለ ንጥረ ነገር ያለው ነው። በ80% አካባቢ ይሆናል የዚህ አይነት ጠጠር በብዙ ኩላሊት ጠጠር ያለባቸው ሰዎች ላይ። ሌላኛው ንጥረ ነገር ካልሲየም ፎስፌት የተባለው ነው። ይሄ ከ5-10% አካባቢ ያሉ የኩላሊት ጠጠሮችን ይይዛል። ሌላኛው ዩሪክ አሲድ የተባለ ኬሚካል ያለ ንጥረ ነገር ያላቸው አሉ። እነሱም እንዲሁ ከ5-10% ያክላሉ። ሌላኛው ከዚህ ቅድም ከጠቀስኳቸው ትንሽ በዛ የሚለው ደግሞ ስትሩቬት ስቶን ይባላል። የሶስት አይነት ንጥረ ነገሮችን የያዘ ነው። እነኚህ ከ10-15% ይሆናሉ። እና አልፎ አልፎ በጣም ሬርሊ የምናያቸው ደግሞ የሲስቲን የተባሉ ጠጠሮች አሉ። ከ1-2% የኩላሊት ጠጠር ያለባቸው ሰዎችን የሚያጠቁ ማለት ነው። እነኚህ ናቸው በአብዛኛዎቹ የኩላሊት ጠጠር አይነቶች ውስጡ የኩላሊት ጠጠር የያዛቸው ብለን የምናስባቸው። ግን አንዳንዴ ሽንት ውስጥ ያለ ሲትሬት የተባለ ንጥረ ነገርም አለመኖር እነኚህን ነገሮች አብረው እንዲጠራቀሙ አብረው ድንጋይ እንዲፈጥሩ ያደርጋቸዋል። እና እነኚህ ነገሮች በብዛት መገኘት ብቻ ሳይሆን ሲትሬት የተባለው ነገር አለመኖርም እንዲሁ ለኩላሊት ጠጠር ሊያጋልጥ ይችላል።
መልካም። የኩላሊት ጠጠር የሚፈጠርበትንና የጠጠሩን ምንነት ጨምረው አብራርተውልናል። ዶክተር ተዋበ፣ ለዚህ ህመም ተጋልጠናል የሚል ስሜት ያደረባቸው ህሙማን በሰውነት ግራና ቀኝ፣ በጎንና ጎን እንዲሁም ከጎድን በታች በሚሰማ የህመም ስቃይ፣ በሽንት መሽናት ወቅት የሚሰማ የህመም ስቃይን እንደ አመላካች አድርገው ይወስዳሉ። እነኚህ ምልክቶች የሌላ ህመም ምልክት ሊሆኑ ይችላሉና በዋናነት ለኩላሊት ጠጠር የተጋለጠ ወይም ኩላሊት ጠጠር በሰውነቱ እንዲፈጠር የተጋለጠ ሰው ምን አይነት ምልክቶችን ያሳያል? ያ የኩላሊት ጠጠርስ በኩላሊት ውስጥ ብቻ ነው የሚገኘው ወይስ በየትኞቹ አካባቢ በሰውነት ውስጥ ይፈጠራል?
አዎ፣ የኩላሊት ጠጠር ብዙ ምልክቶች ይኖሩታል። አንደኛውና ዋነኛው በጣም የሚያሰቃይ ህመም ነው። ሬናል ኮሊክ እንለዋለን እኛ በሕክምና ቋንቋ እየሄደ የሚመጣ አይነት ህመም፣ የምጥ አይነት ህመም ነው። ከምጥ ጋር ነው በአብዛኛው የምናወዳድረው፣ በጣም በጣም ስለሚያም ማለት ነው። በአብዛኛው ጎን በኩል በኩላሊቶች በሚገኙበት አካባቢ ላይ ነው ይህ ህመም የሚሆነው እና ያ ህመም እንዲሁ ደግሞ ወደ ውስጠኛው የእግራችን ክፍል ተመሳሳይ የህመም ስሜት ሊፈጥር ይችላል። ስንሸና ህመም ይሰማናል። ደም ሽንት ውስጥ ሊታይ ይችላል። የመሳሰሉት ትኩሳት፣ የሽንት ኢንፌክሽን ደግሞ ከፈጠረ እንደዚህ ትኩሳት፣ ሽንት ማለት የመሳሰሉት ነገሮች ሊፈጠሩ ይችላሉ። የኩላሊት ጠጠሩ በኩላሊት ላይ ብቻ ሳይሆን በሽንት ፊኛዎች ላይ፣ በሽንት ቧንቧዎች ላይም የመሆን ሁኔታ አለው። በአብዛኛው እንደዚህ አይነት ስለኛ ህመም የሚፈጠረው እንዳውም ይሄ ጠጠር ወደ ታች ወደ ሽንት ቧንቧ ውስጥ ሄዶ መውጣት ሲያቅተው በዛ ማለፍ ሲያቅተው ነው ይህን የሚፈጠረው በአብዛኛው እንግዲህ።
መልካም። በርከት ያሉ ጉዳዮችን አዛምዶ ማንሳት ይጠይቃል። በተለይ ለዚህ ህመም የተጋለጡ ሰዎች በምርመራ እስኪረጋገጥ ድረስ የሚኖረው ሂደት፣ አንዳንድ ጊዜም ከህመሙ ስቃይ ብርታት የተነሳ መቋቋም የማይችሉበት የከፋ ሁኔታ ውስጥ የሚገቡበት አለና የህመሙ ስቃይ ቅድም ከምጥ ጋር ይመሳሰላል ብለዋል። በዋናነት ለዚህ ህመም የተጋለጡ ሰዎች የሚያሰጋቸው የህመሙ ስቃይ የሚፈጥረው ጉዳት ነው ወይስ ሌሎች እንደው በአደጋ የሚታዩ ሁኔታዎች ይኖር ይሆን?
እሺ፣ ህመሙን መቆጣጠር ያስፈልጋል። ያው በጣም ስለሚያም መቆጣጠር እስኪያቅታቸው ድረስ ሰዎች ራሳቸውን ድረስ የሚያደርግ ህመም ሊሆን ይችላል እና አንዱ እሱ ነው። ሌላው የሽንት ቧንቧ መዘጋት የኩላሊት እብጠት ይፈጥራል እና ያ የኩላሊት እብጠት ደግሞ ድንገተኛ የሆነ የኩላሊት በሽታን ወይም አኪዩት ኪድኒ ፌሊየር የምንለውን ሊፈጥር ይችላል እና ለዛ ነው ወደ ሐኪም መሄድ ሊያስፈልግ የሚችለው። ህመሙ ሲበዛ ወይም ኢንፌክሽን ሲፈጥር ወይም ደግሞ እንዲሁ ህመሙ በበዛ ጊዜ በሚፈጠረው የሽንት ያለመውጣት የሚፈጠረውን የኩላሊት እብጠት ለመቀነስ ወደ ሐኪም ተሄዶ ቼክ መደረግ ያስፈልጋል።
መልካም። መቼ ነው አንድ ህመምተኛ በዚህ ህመም ስጋት ሐኪም መጎብኘት ያለበት? ዋናዎቹም ምክንያቶች የሚከተሉት ሁኔታዎች ጋር አያይዘው መልሰዋል። ዶክተር ተዋበ በሚቀጥለው ፕሮግራማችን የሚመለሱ በይደር የሚቀመጡ አንድ ሁለት ጥያቄዎች ላንሳ። ይህ የኩላሊት ጠጠር ከመፈጠሩ በፊት ሰዎች ሊከላከሉት የሚችሉት ጉዳይ ነው ወይ? እንዳይፈጠር ሊያደርጉ የሚችሉት ነገር አለ ወይ? ህክምናውስ ምን ይመስላል? የተከታይ ፕሮግራማችን ትኩረት ይሆናል። ለዛሬ ግን ዶክተር ተዋበ ከበደ የኩላሊት ህክምና ልዩ ባለሙያ ለአድማጮች ጥያቄዎች ያሰጡ ማብራሪያ ለጊዜው አመሰግናለሁ። በተከታይ ፕሮግራም ያገኙታለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አመሰግናለሁ አሉላ።
አመሰግናለሁ።
የሚቀጥለውን ፕሮግራም እኔ እንዳስተዋወቅ ፍቀድልኝ፣ ትንሽ ትንፋሽ እንድሰጥህ።
ልክ ነህ፣ ብዙ ቆየሁ።
ንግድና ምጣኔ ሀብት በተለያዩ አቅጣጫዎች ወደ አውሮፓ የሚፈልሱና የሚሰደዱ አፍሪካውያንን ጉዳይ አስመልክቶ ለመወያየት የጣሊያን መንግሥት ከፍተኛ ባለሥልጣናት ከ50 የሚበልጡ አፍሪካ አገሮች ባለሥልጣናት ጋር በቅርቡ ተወያይተዋል። ዘለቄታ ያለው ልማት በማምጣትና ለፍልሰተኞች በየአገሮቻቸው የሥራ ዕድሎችን በመፍጠር ወደ አውሮፓ በአስቸጋሪ መንገዶች የሚደረገውን ፍልሰት ለማቆም የጋራ ውይይት ማካሂደዋል። በተለይ እንደ ኢትዮጵያና ኤርትራ ያሉ የአፍሪካ አገሮች በርካታ ፍልሰተኞች ምንጭ በመሆናቸው የኢጣሊያ መንግስትና የአውሮፓ ህብረት በትብብር ሊሰሩ ያሰቧቸውን ውጥኖች አስመልክቶ ለንግድና ምጣኔ ሀብት ዝግጅት ሄኖክ ሰማግዜር በቀጣዩ የኪም ሉዊስ ዘገባ የሚዳሰሰው ይሆናል።
ከ40 የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት ፍልሰትን በመከላከል ላይ እያተኮረ ሆኗል። በዚህ በያዝነው ዓመት ከ30,000 በላይ ፍልሰተኞችና ስደተኞች ወደ አውሮፓ በሰሜን አፍሪካ በኩል መግባታቸው የጣሊያን መንግስትና የአውሮፓ ሀገሮችን ያሳሰበ ጉዳይ ሆኗል። የጣሊያን ፕሬዚዳንት ሰርጂዮ ሞቶሬላ ከአፍሪካ ሀገሮች መሪዎችና ከአፍሪካ ህብረት ባለስልጣናት ጋር የመከሩበት ጉዳይ በሮም ዘገባ በማቅረብ ላይ የምትገኘው ጆሴፍ ማኬና ስታስረዳ
designed to discuss opportunities for sustainable growth in Africa as well as addressing key issues related to immigration and climate
ዘላቂነት ያለው እድገት በአፍሪካ እንዴት ማምጣት እንደሚቻልና በአየር ንብረት ለውጥ የተነሳ የሚከሰቱ ችግሮች ያላቸውን አስተዋጽኦ በማጤን ፍልሰተኞችና ስደተኞች ላይ ያለውን ችግር ለመቅረፍ እንዴት እንደሚቻል ተነጋግረዋል።
የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ በጉባኤው ላይ ባደረጉት ንግግር ፍልሰትና ስደትን ፈጽሞ ለማስቆም ባይቻልም መጠኑን ለመቀነስ የጋራ የመጣኔ ሀብት ልማት ስራዎች የሚሰሩበትን እቅድ ይፋ አድርገዋል።
Well, the Italian government put a proposal to the European Union saying that there should be more investment in Africa to encourage those economies to promote those economies encourage people to stay at home instead of immigrating to Europe that requires additional
የጣሊያን መንግስት ለአውሮፓ ህብረት ያቀረበው እቅድ አለ ማለትም በአፍሪካ በርካታ የሥራ ዕድሎችን የሚከፍቱ የአፍሪካ የመጣኔ ሀብትን ሊያጎለብቱ የሚችሉና አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። በርግጥ እቅዱን ለመተግበር ከፍተኛ የገንዘብ ፍሰትን ይጠይቃል። የአፍሪካ ህብረትም ጊዜያዊ የገንዘብ እርዳታን ለዚሁ ቢመድብም ቀጣይነት ስለመኖሩ ግን የተረጋገጠ አይደለም።
የጣሊያን መንግስት ለአውሮፓ ህብረት በተለይ የከባቢ አየር ለውጥን ለመከላከል አልፎም በአፍሪካ አነስተኛና ጥቃቅን የንግድ ተቋማት የሚስፋፉበትና በስራ ተሰማርተው ስራ ለመፍጠር የሚችሉበትን መንገድ ለማመቻቸት በፖሊሲና በገንዘብ እርዳታ ስራ እንዲጀመር ጠይቀዋል። የአውሮፓ መሪዎች በጉዳዩ ቢስማሙም ገንዘቡ በማንና እንዴት እንደሚከፈል ወይም መርሃ ግብሮቹ እንዴት እንደሚተገበሩ በአግባቡ የተጠና እቅድና የአሰራር አግባብ የለም። አፍሪካ እድሜያቸው ከ15 ከ24 የሆነው ህዝቧ 63% የህዝቡን ብዛት ይወክላል። በስራ ከተሰማራው ኃይል ውስጥ ደግሞ 33% የሆነ ድርሻ አላቸው። የአፍሪካ ህጉር በየአመቱ 10 ሚሊዮን አዳዲስ የስራ እድሎችን ለነዚህ ወጣቶች መፍጠር አለባት። ለዚህ አዲስ ትውልድ በፍጥነት የስራ እድል መፍጠር አስፈላጊ መሆኑን የአፍሪካ ሀገሮች ለራሳቸው መረጋጋትና ደህንነት ሲሉ የሚፈልጉት ጉዳይ ነው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በወጣት ስራ ፈጠራ ካልታገዘ ውጤቱ ስደት፣ ፍልሰትና አለመረጋጋት ይሆናል። በጣሊያን የሚገኙ በርካታ ፍልሰተኞችና ስደተኞች አውሮፓ ከገቡም በኋላ ይዞታቸውና ኑሯቸው የከፋ መሆኑን ነው የሚናገሩት። በቅርቡ በላምፔዱሳ በስደተኞች በተጨናነቀ አንድ ማቆያ ጣቢያ ሁከትና እሳት ተነስቶ እንደነበር ጋዜጠኛዋ ጆሴፊን ማኬና ታስረዳለች።
One building was set ablaze. There were no injuries, but this is an indication of just how tense things are. In the past 2 years, more than 320,000 immigrants have arrived by
And ሙሉ ህንጻ ቢጋይም በሰው ላይ የደረሰ ምንም ጉዳት አልነበረም። ነገር ግን ይህ ክስተት የሚያሳየው ምን ያህል ጉዳዩ ከባድ እንደሆነ ነው። ባለፉት 2 አመታት ውስጥ ከ320,000 በላይ ስደተኞች በባህር ተጉዘው ጣሊያን ወደብ ደርሰዋል። በዚህ አመት ደግሞ ከ30,000 የሚበልጡ እንዲሁ በጣሊያን የባህር ወደብ ላይ እርዳታ እየተሰጣቸው ነው። ፍልሰቱ በዚህ ሁኔታ ከቀጠለ የጣሊያን የስደተኞች መጠለያ በቀጣይ ለሚመጡት ፍልሰተኞች እንክብካቤ ለማድረግ አቅም አይኖረውም።
አውሮፓ በአሁኑ ወቅት ከመካከለኛው ምስራቅና ከአፍሪካ የሚፈልሱ በርካታ ስደተኞች ጉዳይ በእጅጉ አሳስቧታል። አንዳንድ ሀገሮች ስደተኞችን መልሰው ወደ መጡባቸው ሀገሮች ለመላክና ወደ ሌሎች ሀገሮች ለማስፈር በሚሉ የተለያዩ ጊዜያዊ የውሳኔ አማራጮች የተጠመዱ ሲሆን ዘለቄታ ያለው ለውጥ ለማምጣት ግን ልማትን ማፋጠን፣ በጦርነት በተጠመዱ ሀገሮች ሰላማዊ ሰዎች ጥበቃ እንዲደረግላቸውና የሰብአዊ መብቶች እንዲከበሩ የተቀናጁ እቅዶች ቢኖሩም በስራ ላይ ሲውሉና ለውጥ ሲያመጡ ግን አይታዩ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሃስላክ በቅርቡ የአፋር ክልልን በጎበኙበት ወቅት በአብዛኞቹ ኢትዮጵያ ክፍሎች ለተከሰተው አስከፊ ድርቅ የተሰጠውን በዩናይትድ ስቴትስ መንግስት የተደገፈ ምላሽን ለመገምገም እድል አግኝተዋል። አምባሳደር ሃስላክና የኢትዮጵያ ጉብኝትና የባህል ሚኒስትር አይሻ መሐመድ በሚሌ ወረዳ በዩናይትድ ስቴትስ የእርሻ ሚኒስቴር የገንቢ ምግብ እርዳታ የሚያገኝ የገጠር ትምህርት ቤትን ጎብኝተዋል። የመጋበርን ዶል የትምህርት ቤት ምግብ የተባለው መርሃ ግብር 91 ሺህ ለሚሆኑ በአፋር ክልል ላሉት የአንደኛ ደረጃ ተማሪዎች ረፋድ ላይ ገንቢ ምግብ ያቀርባል። እነዚህ ተማሪዎች ብዙውን ጊዜ ባዶ ሆዳቸውን ነው ትምህርት ቤት የሚሄዱት። አምባሳደሯ በሚሌ ወረዳ 300 ለሚሆኑ ቤተሰቦች የሚያገለግል የውሃ አቅርቦት ውጥንንም ተመልክተዋል። ይህ ውጥን በሀገሪቱ ዙሪያ ባሉት ሌሎች ክፍሎችም እየተተገበረ ነው። ከዚህ ቀደም ጥቅም ላይ ያልዋሉ የውሃ ምንጮችን በበንዚን በሚሰራ ጀነሬተርና በቱቦ መስመር ውሃ ማጠራቀሚያ ግድብን፣ የቧንቧ ውሃንና የከብት ውሃ ማጠጫን በመገንባት ተግባር ይረዳል። አሁን ታዲያ በአካባቢው ያለው አነስተኛ ማህበረሰብ ለንጹህ ውሃ ተደራሽነት በማግኘቱ ውሃ ፍለጋ ወደ ሌላ ቦታ ለመሄድ አይገደድም። አምባሳደር ሀስላክ በመጨረሻም በአፋር ክልል መዲና ሰመራ የአስቸኳይ ጊዜ ስራ ማዕከልን ጎብኝተዋል። አምባሳደሯ ይህን ማዕከል የጎበኙት የፌዴራልና የክልላዊ ባለሥልጣኖች እንዲሁም ዓለም አቀፍ አጋሮች ለአስከፊው ድርቅና በቅርቡ በአፋር ክልል ለደረሰው የጎርፍ መጥለቅለቅ ስለሚሰጡት ምላሽ ለመነጋገር ነበር። የዩናይትድ ስቴትስዋ አምባሳደር አሜሪካ ለድርቁና ለወቅቱ ችግር ስለምትሰጠው ምላሽ ከአፋር ክልል ፕሬዚደንት ስዩም አወል ጋር ተገናኝተው ተነጋግረዋል። የውሃ አቅርቦት ዘርፍን በማዳበር ተግባር የግል ዘርፍና ባህላዊ ያልሆኑ አጋሮች ተሳትፎ አስፈላጊነትም ላይ ጫና ሰጥተዋል። ዩናይትድ ስቴትስ ድርቁ የሚያደርሰውን ጉዳት ለማቃለል ስትል ከኢትዮጵያ ጋር በአጋርነት በመስራቷ ኩራት ይሰማታል። ያም ሆነ ግን በቀጣዮቹ በርካታ ወራት ውስጥ ሁኔታዎች ከባድ መሆናቸው አይቀርም። በአሁኑ ወቅት ዝናብ አለ። ይሁንና ምርቱ እስከሚደርስ ድረስ ጊዜ ይወስዳል። መኸር እስከሚደርስበት ጊዜ ድረስም በሚሊዮኖች የሚቆጠሩ ሰዎች በምግብ እርዳታ ላይ መተማመናቸው አይቀሬ ነው። በጤና በኩልም ቢሆን ሰዎች በሚዳከሙበት ሁኔታ የጤና ቀውስም ይከሰታልና በጤና ምንጭም ችግር መኖሩ አይቀርም። ኢትዮጵያ እስካሁን ባለው ጊዜ የደረሰባትን ከባድ ድርቅ በመወጣት ረገድ የሚሞገስ ስራ አከናውናለች። ኢትዮጵያ በልማት ረገድ ያገኘችው ስኬት ከምን ጊዜም በበለጠ ችግሯን ለመወጣት አስችሏታል። የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ፈጣን ምላሽ ሰጥቷል። ይሁንና ስለ ድል ከመናገራችን በፊት ገና መሰራት ያለባቸው ነገሮች አሉ ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አንተ ራስ ልጀምረው ነው።
በቃ ሙዚቃ ግድ ያስፈልጋል ብዬ አንተ ላይ ጫና ማድረግ ነው።
በርከት ያሉ የዜና ዘገባዎች ወቅታዊ ርዕሶች ነበሩንና በሰዓቱ ሙዚቃ አልጋበዝንም። አድማጮቻችን ታዲያ አልዘነጋ ነው ያሳብቅ ነው ዜማው።
በዚሁ ልንሰናበት ነው እኛ ደግሞ።
ልክ ነው።
እስካሁን ድረስ
የምሽቱ ብቻ ምርጥ አይደለም። ታዲያ አዲሱ ማስታወቅ አለብን። ሙሉቀን መለሰ ነው መውደዴን ወደድኩት ያለ የዘወትር ተወዳጅ ዜማ ነው። ምንጋ
ጥሩ አነጋገር ነው። መውደድን መውደድ
ለእኔ ሰጠኝን መውደዴን ወደድኩት ያንቺ ያረገኝን ለእኔ ያረገሽን መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት
በእርግጥ ልንሰናበት ነው አዲሱ። እስከ መጨረሻው ልንሰናበት። ታዲያ አንድ ተገቢ ጥያቄ ልወርወር። መውደዴን ወደድኩት ካነጋገሩ ጭምር የሚማርክ ነው። የግጥሙ እንደራሴ ታስታውሳለህ?
መውደዷን የወደደችው ዓለም ሳይሆን ያዜሞ ሙሉ ቀመል። የተከበራችሁ አድማጮች ለምሽቱ ያሰናዳነው ዝግጅት በዚህ ተጠናቋል። ፕሮግራሙን የመራልን ንጉሱ ታምሬ ነው።
ያስተናገድናቸው አሉ አከበደና
አዲሱ አበበ ነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
ከሙሉ ቀን ጋር ቆዩ።
አንቺን መሳይ ቆንጆ ለእኔ ሰጠኝን መውደዴን ወደድኩት ያንቺ ያረገኝን ለእኔ ያረገሽን መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት Thank you.
ጸጉርሽ ጀምሮ ሐር ከመሰለው ከጸጉርሽ ጀምሮ እንከን የሌለብሽ ውብ ነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽ ይናገር አይ የሐረር መንደሪን የመስከረም አደይ